ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 59 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ነሐሴ 23 2015 ዓ.ም ስርጭታችን ጀመረ። በአማራ ክልል ካለፈው ወር ጀምሮ በተስፋፋው ግጭት በትንሹ 183 ሰዎች ሕይወታቸው እንዳለፈ የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎችን ጠቅሶ አስታውቋል።
We are very concerned by the deteriorating human rights situation in some regions of Ethiopia. In Amhara region,
በአማራ ክልል በኢትዮጵያ ጦርና በክልሉ ፋኖ ሚሊሻዎች መካከል የተቀሰቀሰውን ግጭትና ሐምሌ 28 የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ሁኔታው በጣም ተባብሷል።
የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ማስተር ሆርታዶ ነው ቅንጭ በሚያስተማናችሁ ዝርዝሩ በመሽቱ ስርጭት ተካቷል። እኒና ሌሎች ከተናቀፍና ዓለም አቀፍ ጉዳዮችን በመሽቱ ይዘናል። እንደምናምሽታችኋል አድማጮቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ ቅንብሩን ሲከውንልን ያመሻል። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአማራ ክልል በተቀሰቀሰው ግጭት ቢያንስ 183 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የሰሜን ኢትዮጵያ የአማራ ክልል ከሐምሌ ወር አንስቶ በተቀሰቀሰው በዚህ ግጭት በትንሹ 183 ሰዎች መሞታቸውን የተባበሩት መንግስታት ድርጅት የመብት ጥሰት ተመራማሪዎችን ጠቅሶ አስታውቋል። ግድያ፣ ጥቃትና የመብት ጥሰቶችም እንዲቆሙ ጠይቋል። በሌላ ዜና በደብረ ታቦር ከተማ በመንግስት ጸጥታ ኃይሎችና በመንግስት አጣቂዎች መካከል በነበረው ግጭት 3 ንጹሃን ዜጎች መገደላቸውንና 31 ሰዎች መቁሰላቸውን የሆስፒታል ምንጮች አረጋግጠዋል። የአሜሪካ ድምጽ ያነጋገራቸው የከተማይቱ ነዋሪዎች ግን ቁጥሩ ከዚህም የበለጠ ሊሆን እንደሚችል የብዙሃን ንጹህ ዜጎች መሞታቸውና በዛሬው ዕለትም የተለያየ አብያተ ክርስቲያናት የቀብር ስነ ስርዓታቸው የተፈጸመውን የተናገሩት ዳግም ግጭት ተባብሶባቸው በነበሩ የአማራ ክልል ዋና ዋና ከተሞች በደብረ ታቦር፣ ደብረ ማርቆስና ፍኖተ ሰላም ከተሞች አብዛኞቹ ዛሬ ወደ ሰላማዊ እንቅስቃሴ መመለሳቸውን ነዋሪዎቹ አመልክተዋል። አድማጮች፣ የዚህ ዘገባ አብይ ርዕሳችን ላይ ይቀርባል። የሱዳን ወታደራዊ አዛዥ ግብጽ ናቸው። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ከሱዳኑ የፈጥኖ ደራሽ ኃይል ጋር ግጭት ውስጥ ከገቡበት ካለፈው የሚያዝያ ወር አንስቶ የመጀመሪያቸው በሆነ ጉዞ ከግብጹ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ለመነጋገር ዛሬ ካይሮ ገብተዋል። የሀገሪቱ ጦር ሰራዊት የአልቡርሃንን ጉዞ አስመልክቶ ባወጣው መግለጫ የሁለቱ መሪዎች ውይይት የሱዳንን ወቅታዊ ሁኔታዎችና በሁለቱ ሀገሮች መካከል ያለውን ግንኙነት ይመለከታል ነው ያለው። አልሲሲ ባለፈው ሐምሌ ወር የሱዳን ጎረቤቶች የተሳተፉበትና በሁለቱ ሱዳን ተፋላሚዎች መካከል የተኩስ አቁም ስምምነት ለመድረስ ያግዛል የተባለ እቅድ የተነደፈበት ጉባኤ ማስተናገዳቸው የሚታወስ ነው። ይሁን እንጂ እስካሁን የተደረሱ በርካታ የተኩስ አቁሞች ስምምነቶች ጦርነቱን ማስቆም ያለመቻላቸውም ተመልክቷል። የአሜሪካው የንግድ ሚኒስትር ጂና ሬይሞንዶ ከቻይና የውጭ ጉዳይ ሚኒስትር ሊ ቻንግ፣ ከምክትል ውጭ ጉዳይ ሚኒስትር ሁ ሊፋንግ እንዲሁም ከሌሎች ባለስልጣናት ጋር ዛሬ ቤጂንግ ውስጥ ተገናኝተው ተነጋግረዋል። በሁለቱም ወገን ያሉት ባለስልጣናት በሀገራቱ መካከል አዎንታዊ የምጣኔ ሀብት እንቅስቃሴዎችና ግንኙነቶች እንደሚኖሩ ተስፋቸውን አመልክተዋል። እንግዲህ ወልዴ አጭር ዘገባ ይዘዋል።
በሁለቱ ሀገራት መካከል የተሻለ ኢኮኖሚ ግንኙነት መኖር ለሁለቱ ወገኖች ብቻ ሳይሆን የቀረው ዓለምንም የሚጠቅም እንደሆነ የቻይናው ጠቅላይ ሚኒስትር ሊ ቻንግ ለጂና ሬይሞንዶ ተናግረዋል። ጂና ሬይሞንዶ በበኩላቸው ዩናይትድ ስቴትስ ከቻይና ጋር ያላት የንግድ ግንኙነት እንዲቀጥል ፍላጎት ያላት መሆኑን ጠቅሰው የንግድ ግንኙነት ለአጠቃላይ ግንኙነቱ መልካም መሆን አስተዋጽኦ እንደሚያደርግ ተስፋቸውን ገልጸዋል። ቀደም ብለው ከሀገሪቱ የንግድ ሚኒስትር ጋር የተነጋገሩት ጂና ሬይሞንዶ በሁለቱ ሀገራት መካከል ስላለው የኢኮኖሚ ግንኙነት አስፈላጊነት ላይ ተናግረዋል።
The economic relationship between the United States and China is one of the most significant in the world. We share over 7
United States እና በቻይና መካከለ ያለው የኢኮኖሚ ግንኙነት በአለም ካሉ ጉልህ አስተዋጽኦ ካላቸው የኢኮኖሚ ግንኙነቶች አንዱ ነው። ከ700 ቢሊዮን ዶላር በላይ የንግድ እንቅስቃሴ አለን። በሁለታችን መሃል የተረጋጋ የኢኮኖሚ ግንኙነት መኖሩ ለሁለቱ ሀገሮች ብቻ ሳይሆን ለቀረው ዓለምም ጠቃሚ ነው ባሉት ላይ ስማማለሁ።
አሜሪካ በቻይና የቴክኖሎጂ ኤክስፖርት ላይ ያላት ጠበቅ ያለ ቁጥጥር ያስከተለውን አለመግባባት ለመቀነስ ሁለት የውይይት ቡድኖች እንዲቋቋሙ ትናንት ሰኞ ተስማምተዋል። አሜሪካ በቻይና የቴክኖሎጂ ኤክስፖርት ላይ ያላት ጠበቅ ያለ ቁጥጥር ቤጂንግ ኩባንያዎቿን ለመደፍጠጥ የሚደረግ ሙከራ እንደሆነ ተገልጿል። ከቻይናው የንግድ ሚኒስትር ዋንግ ወንታኦ ጋር ከተነጋገሩ በኋላ ጂና ሬሞንዶ እንዳሉት የንግድ ጉዳዮችን እንዲሁም በሁለቱ መንግስታት መካከል የውጭ ንግድ ቁጥጥርን በተመለከተ የመረጃ ልውውጥን ለማሳለጥ የንግድ ተወካዮችን ያቀፈ ቡድን እንደሚቋቋም ይፋ አድርገዋል። ሬሞንዶ በተጨማሪም በአየር ንብረት ለውጥ እንዲሁም የአደገኛው ሱስ አስያዥ መድኃኒት ፌንታኒል ጉዳይን በተመለከተ አሜሪካ ከቻይና ጋር በጋራ መስራት እንደምትፈልግ ተናግረዋል። እነዚህን ሁለት ችግሮች በተመለከተ መፍትሄ ለመስጠት ዓለም በጋራ እንድንሰራ ይጠብቃል ብለዋል የአሜሪካው የንግድ ሚኒስትር ጂና ሬሞንዶ።
የተባበሩት መንግስታት ድርጅት በመካከለኛው ምስራቅና በምዕራብ አፍሪካ ረሃብን ለመዋጋት በጋራ ለመስራት ወሰኑ። ድርጅቶቹ በመካከለኛው ምስራቅና በሰሜን አፍሪካ ያለውን የተመጣጠነ ምግብ ጥረት ለመዋጋት ያላቸውን አቅም አስተባብረው እንደሚሰሩ የተለያዩ የመንግስታቱ ድርጅት ተቋማት ናቸው በጋራ ያስታወቁት። ትናንት ሰኞ ካይሮ ላይ ይፋ ያደረጉት ይህ ውጥን ድርጅቶቹ በተናጠል ያሏቸውን ለሥራዎቹ አስፈላጊ ናቸው ያሏቸውን አቅሞች በማዋሃድ የሕፃናትን የሰውነት መሟሸሽና ለበሽታ አጋላጭ ከሆነ ከመጠን በላይ ውፍረት የመሳሰሉ ችግሮች በተሻለ ለመዋጋት እንደሚያስችላቸውም አመልክተዋል። በሜና ግዛት ውስጥ ብቻ ቁጥራቸው 10 ሚሊዮን የሚደርስ ሕፃናት ለድገት መቀጨጭ ተጋልጠዋል። 5.6 ሚሊዮን ያህሉ ለህይወት አስጊ የሆነ የሰውነት መዋሸሽ ሲጋለጡ፣ ሌሎች ቁጥራቸው 5 ሚሊዮን የሚጠጋ ሕፃናት ደግሞ ከመጠን ላለፈ ውፍረት ወይም ክብደት ተዳርገዋል ሲሉ የዓለም አቀፉ የሕፃናት ምርጃ ድርጅት ዩኒሴፍ የመካከለኛው ምስራቅና የሰሜን አፍሪካ ክልላዊ ዳይሬክተር አዴሌ ኮድር አስረድተዋል። በተባበሩት መንግስታት ሪፖርት መሰረት በእነኚህ ሀገሮች ውስጥ ከሚኖሩ ህጻናት 15.3% የሚሆኑት ስር የሰደደ የምግብ እጥረት ለሚያስከትላቸው የተለያዩ ችግሮች ተጋልጠዋል። የዓለም ጤና ድርጅት የዓለም ምግብ ፕሮግራም የተባበሩት መንግስታት ድርጅት የህፃናት ምርጃ ተቋም ዩኒሴፍና እንዲሁም የመንግስታቱ ድርጅት የምግብና እርሻ ድርጅት ፋኦ ለተደራረቡት ችግሮች የተጋለጡ ህጻናት የገጠማቸውን የተመጣጠነ ምግብ እጥረት ፈተና ለመቅረፍ አቅማቸውን ለማስተባበርና በጋራ ለመስራት መወሰናቸውን ይፋ አድርገዋል። አካባቢው ህጻናት ለአስከፊ ረሃብና ለሌሎች ብርቱ ችግሮች የተጋለጡበት በጦርነት የተበታተኩ በርካታ ሀገሮች የሚገኙበት ሲሆን እንደ ዓለም የምግብ ፕሮግራም ዘገባም በአሁኑ ወቅት በዓለም ዙሪያ ለረሃብ የተጋለጠው አጠቃላይ ህዝብ ቁጥር 345 ሚሊዮን ደርሷል። የፈረንሳይ ትምህርት ቤቶች ውስጥ የሙስሊም ረጅም ቀሚሶች እንዳይለብሱ አገደች። ፈረንሳይ አንዳንድ የእስልምና እምነት ተከታይ የሆኑ ሴቶች የሚለብሱትን አባያ የተባለ በረጅሙ የሚለቀቅ የቀሚስ አይነት ህጻናት በመንግስት ትምህርት ቤቶች ውስጥ እንዳይለብሱ ነው ያገደችው። የፈረንሳይ ትምህርት ሚኒስቴር ትምህርት ቤቶቹ ለአዲሱ የትምህርት ዘመን ከመከፈታቸው አስቀድሞ ባወጣው በዚህ መግለጫ ነው እገዳውን ይፋ ያደረገው። እገዳው ትላንት ሰኞ ፓሪስ ውስጥ ከአንዳንዶች ዘንድ አድናቆት ሲቸረው ከሌሎች ደግሞ ትችት የተንጸባረቀባቸው የተለያዩ አስተያየቶችን አስተናግዷል። በ19ኛው መቶ ክፍለ ዘመን አንስቶ ባህላዊ የካቶሊክ ሃይማኖት ተጽዕኖችን ከህዝብ ትምህርት ቤቶች በማስወገድ ሃይማኖታዊ ይዘት ያላቸው ምልክቶች በመንግስት ትምህርት ቤቶች ውስጥ እንዳይደረጉ ጥብቅ እገዳ የጣለችው ፈረንሳይ ቁጥሩ እየጨመረ የመጣውን ህዳጣን የሙስሊም ማህበረሰብ አባላት ተጽዕኖ ለመቋቋም በሚያስችል መልኩ የቀደሙ መመሪያዎቿን ለማሻሻል ስትታገል ቆይታለች። ፈረንሳይ እንደ አውሮፓውያን ዘመን አቆጣጠር በ2004 ጸጉር የሚሸፍኑ ልብሶች ትምህርት ቤቶች ውስጥ እንዳይለበሱ ስትከለክል፣ በ2010 ዓመተ ምህረት ሙሉ ፊት የሚሸፍኑ ልብሶች በአደባባይ እንዳይደረጉ የሚያዝ እገዳ ባወጣችበት ወቅት እርምጃው ቁጥሩ 5 ሚሊዮን የሚደርሰውን የሙስሊም ማህበረሰብ አባል ማስቆጣቱ ይታወሳል። ሃይማኖታዊ ተጽዕኖችን መከላከል ፈረንሳይ ውስጥ የግለሰብ ነጻነት ሴት ከሚያቀነቅኑት ግራ ዘመም የፖለቲካ አራማጆች በዚያች ሀገር እያደረ እያደገ የመጣውን የእስልምና እምነት ያለውን ሚና እስከሚቃወሙት ቀኝ ዘመም የፖለቲካ አራማጆች ድረስ የተለያዩ የፖለቲካ አስተሳሰብ ከሚከተሉ ወገኖች ዘንድ የሚስተጋባና ሰፊ ቅቡልነት ያለው ዝንባሌ ነው። በመጨረሻም የፓኪስታኑ የቀድሞ ጠቅላይ ሚኒስትር ካን የቅጣት ውሳኔ ከታገደ በኋላ ሌላ ፍርድ ቤት በእስር ላይ እንዲቆዩ በየነ። አንድ የፓኪስታን የፌዴራል ፍርድ ቤት በሙስና ተወንጅለው 3 ዓመት እስር የተፈረደባቸው የቀድሞ ጠቅላይ ሚኒስትር ኢምራን ካን የቅጣት ውሳኔ እንዲታገድና በዋስ እንዲለቀቁ በዛሬው ዕለት አዘዘ። ሆኖም ብዙም ሳይቆይ አንድ ሌላ ፍርድ ቤት ከዚህ ባልተዛመደ ሌላ የወንጀል ክስ በእስር ላይ እንዲቆዩ በይኗል። ከዋና ከተማይቱ ኢስላማባድ የሚገኘው ከፍተኛው ፍርድ ቤት ሰጠው የዛሬው ብይን ዜናው የተሰማው ካን ፍርዱ ህግ ወጥና ፍትሃዊ ዳኝነት የማግኘት መሰረታዊ ሰብአዊ መብቴን የጣሰ ነው ሲሉ የቅጣት ውሳኔው እንዲሰረዝ ይግባኝ ማለታቸውን ተከትሎ የተሰጠ ነው። የፌዴራሉ ፍርድ ቤት እንዲታገድ ያደረገው የቅጣት ብይን ካን የቀደመው ፍርድ ውድቅ እንዲደረግ ያቀረቡት ይግባኝ እስኪሰማ ድረስም እንደጸና እንደሚቆይ ታውቋል። የቀረቡባቸውን ክሶች በመከላከል ላይ የሚገኙት የ70 አመቱ ፖለቲከኛ ባለፈው ወር መገባደጃ ላይ ነበር በስልጣን ላይ በነበሩበት ወቅት ለመንግስት የተሰጡ ስጦታዎችን በመሸጥና ያገኙትን ገንዘብ በመደበቅ ተወንጅለው ጥፋተኛ ሆነው ተገኝተዋል የተባሉት። ይሁን እንጂ ካን ጥፋተኛ አይደለሁም ሲሉ የቀረቡባቸውን ክሶች አስተባብለዋል። የፍርድ ቤት ውሳኔውን ተከትሎም የፓኪስታን ምርጫ ኮሚሽን አግባብነት አላቸው የተባሉ ህጎችን በመጥቀስ ለአምስት አመታት በምርጫ እንዳይወዳደሩ ሲልም ወዲያውኑ ነበር ያገዳቸው። የዛሬው ብይን ለካን ዋስትና ቢሰጥም የቀድሞ ጠቅላይ ሚኒስትር የቀረቡባቸው ክሶች ከሽብርተኝነት እስከ አመጽና ሙስና እንዲሁም የግድያ ወንጀል ድረስ በጣም የበዙ ናቸው። አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ነሐሴ 23/2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት አድማጮቻችን እንዲሁም ተመልካቾቻችን። በምስልና ድምጽ ቅንብሩ ሲሳሽናፊና ግርማ ደገፋም አብረውኝ ያመሻሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከመደበኛው መገናኛ ሞገዶቻችን በተጨማሪ amharic.voanews.com በፌስቡክ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይር ዘገባ እንሻገር። በአማራ ክልል ካለፈው ሐምሌ ወር ጀምሮ በተስፋፋው ግጭት በትንሹ የ183 ሰዎች ህይወት እንዳለፈ የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎቹን ጠቅሶ አስታውቋል። ግድያ፣ ጥቃትና የመብቶች ጥሰት እንዲቆምም ጠይቋል። በሌላ ዜና በደብረታቦር ከተማ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በነበረው ግጭት 3 ንጹሃን ዜጎች እንደተገደሉና 31 ሰዎች እንደቆሰሉ የሆስፒታል ምንጮች አረጋግጠዋል። የአሜሪካ ድምጽ ያነጋግራቸው የከተማዋ ነዋሪዎች ግን የሞቱት ንጹሃን ዜጎች ቁጥር ከተጠቀሰው እንደሚልቅና ስርዓተ ቀብራቸውም በዛሬው ዕለት በየአብያተ ክርስቲያናቱ እንደተፈጸመ ተናግረዋል። ዳግም ግጭት አገርሽቶባቸው በነበሩ የአማራ ክልል ዋና ዋና ከተሞች ማለትም የደብረታቦር፣ የደብረ ማርቆስና የፍኖተ ሰላም ከተሞች ዛሬ ወደ ሰላማዊ እንቅስቃሴ እንደተመለሱ ነዋሪዎች አክለው ገልጸዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።
በአማራ ክልል ከሐምሌ ወር ጀምሮ በተቀሰቀሰውና በበርካታ አካባቢዎች በተስፋፋው ግጭት በትንሹ 183 ሰዎች ህይወት እንዳለፈ የተባበሩት መንግስታት ድርጅት የመብቶች ጥሰት ተመራማሪዎችን ጠቅሶ ሲያስታውቅ ግድያ፣ ጥቃትና የመብቶች ጥሰት እንዲቆምም ጠይቋል። በክልሉ በአመት ውስጥ ውጥረቱ እየተባባሰ የመጣው መንሸውን በአጎራባቹ የትግራይ ክልል አድርጎ በሰሜን ኢትዮጵያ ለሁለት አመታት የተካሄደውና የአማራ ክልል ልዩ ኃይሎች ሚኒሻና የፋኖ ታጣቂዎች የተሳተፉበት አውዳሚ ጦርነት ካበቃ በኋላ ነው። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ማርታ ሆርታዶ ጄኔቫ ለሚገኙ ጋዜጠኞች በሰጡት መግለጫ በክልሉ እያሽቆለቆለ ያለው የሰብአዊ መብቶች ይዞታ እንደሚያሳስባቸው ተናግረዋል።
We are very concerned by the deteriorating human rights situation in some regions of Ethiopia. In Amhara region, following
a sporadic clash with Ethiopia, the Ethiopian government has been attacked. በአማራ ክልል በኢትዮጵያ ጦርና በክልሉ ፋኖ ሚሊሻዎች መካከል የተቀሰቀሰውን ግጭትና ሐምሌ 28 የታወጀውን ያስቸኳይ ጊዜ አዋጅ ተከትሎ ሁኔታው በጣም ተባብሷል። መስሪያ ቤታችን መሰብሰብ በቻለው መረጃ መሰረት ግጭቱ ሐምሌ ወር ላይ ከተቀሰቀሰበት ጊዜ አንስቶ ቢያንስ 183 ሰዎች ተገድለዋል።
የፌደራል መንግስቱ በመላ ሀገሪቱ የሚገኙ የክልል ልዩ ኃይሎችን አፍርሶ ወደ ጸጥታ ተቋማት ዳግም እንዲደራጁ ያስተዋቀው በሚያዚያውር ነበር። ሆኖም እርምጃው የክልላችንን የጸጥታ አቅም ያዳክማል የሚሉ የአማራ ብሔርተኞች ተቃውሞ አስነስተዋል። ባለፈው ሐምሌ ወር መጀመሪያ ላይ በብሔራዊ ጦር ሰራዊቱና በክልሉ በሚገኙ የፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ በኋላ ባለስልጣናት ሐምሌ 28 ቀን እስከ 6 ወራት ሊቆይ የሚችል ያስቸኳይ ጊዜ አዋጅ አውጀዋል። አዋጁ ለባለስልጣናት ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ ለመያዝ የሰዓት እላፊ ገደብ ለመጣልና ህዝባዊ ስብሰባዎችን ለመከልከል ሰፊ ስልጣን እንደሰጣቸው የሰብአዊ መብቶች ቢሮ ቃል አቀባይ ሆርታዶ ገልጸዋል። ሆርታዶ በአስቸኳይ አዋጁ ስር ከ1000 በላይ ሰዎች እንደታሰሩ የሚያሳዩ መረጃዎች እንደደረሳቸው አመልክተው ከታሰሩት ውስጥ አብዛኞቹ የፋኖ ደጋፊዎች ናቸው ተብለው የተጠረጠሩ ወጣቶች ናቸው ሲሉ አብራርተዋል። ቃል አቀባዩ አክለው ከነሐሴ ወር መጀመሪያ አንስቶ በጅምላ የቤት ለቤት ፍተሻ እየተካሄደ ነው፣ በመሆኑም ባለስልጣናቱ የጅምላ ስርዓትን እንዲያቆሙ ማንኛውም ነጻነትን የመንፈግ ተግባር በፍርድ ቤት እንዲታይና በዘፈቀደ የታሰሩት እንዲፈቱ እንጠይቃለን ሲሉ ጥሪያቸውን አቀርበዋል። የግጭቱ ተሳታፊዎችም ግድያ፣ የመብት ጥሰቶችንና ጥቃቶችን እንዲያቆሙ ጠይቀዋል። በሌላ በኩል ስሜ ይጠቀስ ያሉን ከደብረታቦር ስፔሻላይዝድ ሆስፒታል ያነጋገርናቸው ምንጮች ለአሜሪካ ድምጽ እንደተናገሩት በከተማው ባለፈው ሳምንት ቀዳሜና እሁድ እንዲሁም እስከ ትላንት ሰኞ ቀጥሎ በነበረው ግጭት የንጹሃን ዜጎች ህይወት አልፎ አስከሬናቸው ከሆስፒታሉ እንደወጣና በርካቶች ቆስለው ወደ ሆስፒታል እንደገቡ ተናግረዋል።
ሰሪዋ ለብሶ አይደለም እኛ ሲቪል ናቸው ብለን ነው የምናስበው። ዙፋኑ ምናምን ይባለውም አይዲ ሰበላቸው ማራገጥ አይቻልም። እኔያው ሶስት ሰው ግን ብሶ ወደኛ ተቋም መጡ። 35ኛ ግን አለ።
እንዲሁ አስተያየት ተጨክለው በግጭቱ የደብረ ታቦር ስፔሻላይዝድ ሆስፒታል በከባድ መሳሪያ ተመቷል እየተባለ በማህበራዊ ብዙሃን መገናኛዎች የሚሰራጨው ወሬ ከእውነት የራቀ እንደሆነ ተናግረዋል። እውነታውንም ሲያብራሩ
ምንም አልተመታም፣ ውሸት ነው። የተወሰነ ተኩስ ሲለዋወጡ አንድ አቴንዳንት አስተባባሪ በአጋጣሚ ሲያርፍ ተመቷል። ቆስሎ እየታከመ ነው፣ ከትላንት በፊት ማለት ነው። ከዛ ውጭ ሁም አልተመታም፣ ሌላውም ብላ ነው። በጣም ሩመር ነው። ብዙ ሰው ይህን ጠይቆኛል በነገራችን ላይ እና ምንም ያለ ነገር የለም።
የዚሁ የደብረ ታቦር ከተማ ነዋሪ እንደሆኑ ጠቅሰው ስማቸውን በሚስጥር እንድንይዝ የጠየቁን ሌላው አስተያየት ሰጪ ትላንት ጠዋት በነበረው የተኩስ ልውውጥ የሁለት ልጆች አባትና መምህር የነበረ ጓደኛቸው እንደተገደሉና ቀብራቸው በቅዱስ ሚካኤል ቤተክርስቲያን እየተፈጸመ እንደሆነ ጠቅሰው እስካሁን ቁጥራቸው በውል ያልታወቁ ንጹሃን ዜጎችም እንደሞቱ ተናግረዋል።
ደብረ ታቦር ዛሬ ያው ትላንት ከሰዓት በኋላ አስከሬን ሲነሳ ስላመሸ ዛሬ እነዛ ትላንት የሞቱ ዜጎችን ሰው እየቀበረ ነው በየአካባቢው። አሁን የባጃጅ ተሽከርካሪዎች ሞተር ምናምን እንዳይንቀሳቀስ ተከልክሏል። ምንም አይነት እንቅስቃሴ የለም። ያው ጸጥ ረጭ ብሎ ነው ያለው። ተኩስ ከተማው ላይ የለም። ዛሬ እኛ ትላንት የተሰዋ አንድ ወንድማችን ነበረ፣ እሱን እየቀበርን ነው። 38 ዓመቱ
ምንድን ነበር?
ያው ወጣት ነው፣ መምህር ነበር። ትላንት የመንግስት የጸጥታ ኃይሎች ናቸው የመጡት። ለመቅበር ወጣ ብለን ያለ ነው። እዛ ከተማ ላይ በጣም በርካታ ሰው ይንቀሳቀስ ስለነበር እሱ እዛ አስፋልት ዳር ላይ ወደ ከአስፋልት እየደቀቀ ሁሉም ሰው አስፋልቱን እንትን እያደረገ መከላከያ ሲገባ ወደ ከተማው ከፍተኛው እያ ነበር አስፋልት ላይ እና በዛን ሰዓት ነው እሱ የተመጣ። ልጆች አሉት፣ ሁለት ወንድ ልጆች አሉት። ትናንት ከሰዓት በኋላ በጣም በርካታ ሰው በየአካባቢው ወጥቆ ስለተገኘ ያሁን ቁጥሩ በዚህ ይህን ያክል ነው ብዬ መናገር አልችልም። አንድ ቤት ላይ ከባድ መሳሪያ ሲያርፍ ሶስቱ ሰዎች ሁሉ በአንድ ሞቱ። ከአንድ አካባቢ ናቸው። ሶስቱም ከአንድ ቤት ላይ ባረፈ ከባድ መሳሪያ ነው የሞቱት። እነሱ ከአንድ ቤተክርስቲያን ነው ትናንት ከሰዓት የተቀበሩት።
ያስቸኳይ ጊዜ ተከላይ መምሪያ እዝ በሳምንቱ መጨረሻ በወጣው መግለጫ በአማራ ክልል በሁሉም አካባቢዎች አንጻራዊ ሰላም እንደሰፈነ ማስተዋወቁ ይታወሳል። እዙ ይሄንን መግለጫ ሲያወጣ ግን የደብረታቦር ከተማን ጨምሮ የክልሉ ዋና ዋና ከተሞች በግጭት ሁኔታ ውስጥ እንደነበሩ ይታወሳል። ስማቸውን እንዳንጠቅስ የጠየቁን የደብረታቦር ከተማ ነዋሪ በዛሬው ዕለት የቶክስ ድምጽ እንዳልሰሙ ተናግረዋል።
ያለው ነገር ጸጥ ያለ ነው። ምንም እንቅስቃሴም የለም። የተኩስ ልውውጥም የለም። የተከፈተ ሱቅም የለም። ሁሉም ነገር ጸጥ ያለ ነው። ዛሬ የሞተ ሰው ብዛት አለው። ዛሬ ቀብር ላይ ነው። ያው ምን ያህል ነው የሞተው የሚለውን አላወቁም። አብዛኛው ግን ንጹሃን ናቸው።
በሌላ በኩል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ዳግም ግጭት አገርሽቶባቸው የነበሩ በምስራቅ ጎጃም ዞን የደብረ ማርቆስና በምዕራብ ጎጃም ዞን የፍኖተ ሰላም ከተሞች ዛሬ አንጻራዊ ሰላም እንደሚታይባቸው በስልክ ያነጋገርናቸው ነዋሪዎች ገልጸውልናል።
ዛሬ በደብረ ማርቆስ ከተማ ጸጥ ያለ ነበር። የተወሰነ የተኩስ ልውውጥ ነበር። ከከተማዎች የተከፈተ ነገር የለም። የንግድ ተቋማትም ባንኮችም ምንም የተከፈተ ነገር የለም። ጸጥ እንዳለ ነው። በፍኖተ ሰላም ከተማ የአገልግሎት መስጫ ተቋማቶቹ ሁሉም እንደተዘጋጋ ነው። ድባቡም ጸጥ ያለ ድባብ ነው ያለው። ምንም አይነት እንቅስቃሴ የለም። አስፓልቱ ላይ የተዘጋጉ ድንጋዮችን በአድማ በታኝና በመከላከያው ትናንት አመሻሽ አካባቢ ላይ ተነስተዋል። ከዛ ውጭ ህብረተሰቡም ወደ መስመር የወጣበት መንገድ የለም። የንግድ ተቋማትም ሁሉም ነገር ዝግ ላይ ናቸው። አሁን ባለው ሁኔታ
የአስቸኳይ ጊዜ ጠቅላይ መምሪያ እዙ የጀመረውን ህግ የማስከበር ስራ በአጭር ጊዜ ውስጥ በማጠናቀቅ በአማራ ክልል በቅርቡ ለተቋቋመው ለአዲሱ አመራር ምቹ ሁኔታ ለመፍጠር የሚያደርገውን ጥረት አጠናክሮ እንደሚቀጥል መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው
ነው። የምትከታተሉት ዋሽንግተን ዲሲ ላይ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። አስቴር ምስጋናው ቀደም ብላ ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ባለፈው ሐሙስ በአዲስ አበባ የአሸንዳ የሙዚቃ ትርኢት ያዘጋጁት የፊደል ላውንጅ ባለቤት አቶ ኤፍሬም ኤርሚያስ በዋና መዲናዋ ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ዛሬ ፍርድ ቤት መቅረባቸው ተሰምቷል። አቶ ኤፍሬምን በቁጥጥር ስር ያዋላቸው ፖሊስ ለምርመራ 14 ተጨማሪ ቀናት እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪው ጠበቆች ደግሞ ደንበኛቸው ቋሚ አድራሻ ያላቸውና የቤተሰብም አስተዳዳሪ በመሆናቸው በዋስ እንዲፈቱ ተከራክረዋል። ፍርድ ቤቱ ለፖሊስ 7 ተጨማሪ ቀናት በመስጠት ለነሐሴ 30 ቀን 2015 ዓ.ም ምረት ቀጠሮ ሰጥቷል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግረናል።
ባለፈው ሳምንት ሐሙስ ነሐሴ 18 ቀን 2015 ዓ.ም ምረት በአዲስ አበባ ከተማ በሚገኘው የሚሊኒየም አዳራሽ የአሸንዳ በዓልን ምክንያት በማድረግ የሙዚቃ ትርኢት ያዘጋጁት የፊደል ላውንጅ ባለቤት አቶ ኤፍሬም ኤርሚያስ በፖሊስ ቁጥጥር ስር ውለው ዛሬ ማክሰኞ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የወንጀል ጊዜ ቀጠሮ ችሎት ቀርበዋል። ፖሊስ አቶ ኤፍሬምን በርዕሰ መዲናዋ አዲስ አበባ ሁከትና ብጥብጥ በማስነሳት ሀገርንና ሕገ መንግሥታዊ ሥርዓቱን በማወክ ወንጀል እንደጠረጠራቸው ለችሎቱ ገልጿል። ተጠርጣሪው የመንግሥታዊ ሥርዓቱን ገጽታ ለማጠልሸት ሞክረዋል ሲልም ፖሊስ ለፍርድ ቤቱ አክሎ አስረድቷል። የተጠርጣሪው ጠበቆች በበኩላቸው አቶ ኤፍሬም የአሸንዳ የሙዚቃ ትርኢትን ያዘጋጁት በሚሊኒየም አዳራሽ እንደነበረ ጠቅሰው ኃላፊነት የወሰዱትም ለዚሁ ዝግጅት ብቻ እንደሆነና ዝግጅቱን በሰላም እንደተጠናቀቀ ለፍርድ ቤቱ አስረድተዋል። በዚያው ዕለት በአዲስ አበባ ወሎ ሰፈር አካባቢ ተፈጠረ የተባለው ሁከትና ብጥብጥ የሙዚቃ ትርኢቱ ከተዘጋጀበት አዳራሽ ውጪ በመሆኑ ተጠርጣሪውን እንደማይመለከትና ኃላፊነትም ሊወስዱ እንደማይችሉ ጠበቆቹ ተከራክረዋል። በሌሎች ሆቴሎችና የመዝናኛ ስፍራዎችም ተመሳሳይ የአሸንዳ በዓል ዝግጅቶች እንደነበሩ ያወሱት ጠበቆቻቸው አቶ ኤፍሬም በሚሊኒየም አዳራሽ ስለተከናወነው ዝግጅት እንጂ በየመንገዱ ስለሆነው ነገር ሊጠየቁ አይገባም ብለዋል። በሚሊኒየም አዳራሽ የነበረው ዝግጅትና በመንገድ ላይ ተፈጠረ የተባለው ሁከትም ግንኙነት እንደሌላቸው አስረድተዋል። የሚሊኒየም አዳራሹ የአሸንዳ በዓል ዝግጅት በአዲስ አበባ አስተዳደር ፈቃድ ተሰጥቶት እንደተዘጋጀ የገለጹት ጠበቆቹ ዝግጅቱ በሰላም እንደተጠናቀቀም ለሚመለከታቸው የመንግስት ቢሮዎች በወቅቱ ሪፖርት እንደተደረገና ተቀባይነትም እንዳገኘ ለፍርድ ቤቱ ተናግረዋል። ተጠርጣሪው አቶ ኤፍሬም ኤርሚያስም በሚሊኒየም አዳራሹ ዝግጅት የተሰበከው ሁሉ ስለ ሰላም ነው፣ ዝግጅቱ ሐሙስ ዕለት በሰላም ተጠናቆ አርብ በቤቴ ነው የዋልኩት የታሰርኩት ቅዳሜ ዕለት ነው ብለዋል። ምንም አይነት ችግር ፈጥሬ አላውቅም በማለትም ለፍርድ ቤቱ አስረድተዋል። ጠበቆቻቸው ተጠርጣሪው አቶ ኤፍሬም በ48 ሰዓት ውስጥ ፍርድ ቤት እንዳልቀረቡና ቤታቸውም እንደታሸገባቸው ለችሎቱ ገልጸዋል። ፖሊስ በበኩሉ ተጠርጣሪውን ትላንት ሰኞ በ48 ሰዓት ውስጥ ወደ ፍርድ ቤት እንዳቀረባቸው አስታውቋል። ቤታቸውን ያሸገውም ምርመራው ባለመጠናቀቁ እንደሆነ አስረድተዋል። የተጠርጣሪውን ቃል ገና እንዳልተቀበለ ያመለከተው ፖሊስ ተጠርጣሪው ከእስር ቢለቀቁ ምርመራውን ሊያሰናክሉ ስለሚችሉ ተፈጠረ በተባለው ሁከትና በጥብጥ ምክንያት በንብረት ላይ የደረሰ ጉዳት ካለ ለማጣራት የሰውና የሰነድ ማስረጃ ለማደራጀት እንዲሁም ወንጀሉ በሀገር ላይ ረብሻ ለመፍጠር የተደረገ በመሆኑ ተጨማሪ ምርመራ ለማድረግ የ14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪ ጠበቆች በበኩላቸው አቶ ኤፍሬም የተከሰሱበት ጉዳይ ዋስትና አያስከለክልም በማለት ተከራክረዋል። ተጠርጣሪው ቋሚ ስራና አድራሻ ስላላቸው የቤተሰብም አስተዳዳሪ ስለሆኑ ትልቅ የሙዚቃ ትርኢት ያዘጋጁና ከዚህ ቀደም ከነበራቸው ዝንባሌ አኳያ በተፈለጉ ጊዜ መቅረብ ስለሚችሉ እንደዚሁም ተጠርጣሪው በዋስ ቢወጡ ምን አይነት መረጃ ሊሰውሩ እንደሚችሉና ፖሊስ ምን አይነት መረጃ እንደሚፈልግ በዝርዝር ስላላቀረበ የደንበኛችን የዋስትና መብት ይከበር በማለት ፍርድ ቤቱን ጠይቀዋል። ፍርድ ቤቱም ግራና ቀኙን ካዳመጠ በኋላ ለፖሊስ 7 ተጨማሪ ቀናትን በመስጠት ለነሐሴ 30 ቀን 2015 ዓ.ም ቀጠሮ ሰጥቷል። አቶ ኤፍሬም ኤርሚያስ ባለፈው ቅዳሜ በፖሊስ ከተያዙበት ካለፈው ነሐሴ 20 ቀን 2015 ዓ.ም ጀምሮ በአዲስ አበባ ፖሊስ ኮሚሽን በእስር ላይ ይገኛሉ። የአሜሪካ ድምጽ ከተጠርጣሪው ጠበቆች ከቤተሰቦቻቸውና ከወዳጆቻቸው ስለ ጉዳዩ ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። እኛ ወዳለንበት ዩናይትድ ስቴትስ እንመለሳለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባለፈው ሳምንት በፍሎሪዳ ክፍለ ግዛት ውስጥ እንደተፈጸመው የሚመስል ጥላቻ የሚያነሳሳውን ጥቃት ለማስቆም እርምጃ መውሰድ ይገባናል ሲሉ አሳስበዋል። ባለፈው ሳምንት መጨረሻ ፍሎሪዳ በሚገኝ መደብር ውስጥ ተኩስ ከፍቶ 3 ጥቁር ሰዎችን የገደለው ነጭ ታጣቂ ድርጊቱን በጥላቻ ተነሳስቶ እንደፈጸመው ባለስልጣናት ተናግረዋል። የቪኦኤው ማይክል ብራውን ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
ፕሬዚደንት ጆ ባይደን ጥሪውን ያሰሙት ትናንት ሰኞ ምሽት የሲቪል መብቶች ተሟጋች ጠበቆች ኮሚቴ እንደ አውሮፓውያን አቆጣጠር በ1963 ዓመተ ምህረት የተቋቋመበትን 60ኛ ዓመት መታሰቢያ ምክንያት በማድረግ በዋይት ሃውስ ቤተ መንግስት ባደረጉት ግብዣ ላይ ባሰሙት ንግግር ነው።
The act of domestic violent extremism it clearly is. But we know this as I made clear in my inaugural address.
በመረቃ ንግግሬ ላይ እንዳልኩት የነጭ የበላይነት አስተሳሰብ መርዝ ነው። ይህ መርዝ ማህበረሰባችን ውስጥ ያመረቀዘ እንዲሄድ እድል ተሰጥቷል። ይህ በመሆኑም የዩናይትድ ስቴትስ የደህንነት ማህበረሰብ በጊዜያችን በአገራችን ላይ የተጋረጠው ከሁሉም ዋነኛው የሽብርተኝነት ስጋት መሰረቱን የነጭ የበላይነት አስተሳሰብ ያደረገ የሀገር ውስጥ ሽብርተኝነት ነው የሚል ድምዳሜ ላይ ደርሷል። አንዳች እርምጃ ልንወስድ ይገባል።
ቀደም ብለው ፕሬዚደንት ባይደንና ምክትል ፕሬዚደንት ካማላ ሃሪስ በ1963 ነሐሴ ወር በዋሽንግተን በሚገኘው የፕሬዝደንት ሊንከን መታሰቢያ ሐውልት ደጃፍ የተካሄደውን ግዙፍ የተቃውሞ ሰልፍ 60ኛ ዓመት መታሰቢያ ምክንያት በማድረግ ከሲቪል መብቶች መሪው ከቄስ ማርቲን ሉተር ኪንግ ቤተሰብ ጋር ተገናኝተው ተወያይተዋል።
And as I've said to the country, we can't let hate prevail and it's on the rise.
ለሀገራችን ህዝብ ባደረኩት ንግግር እንዳልኩትም ጥላቻ እንዲነግስ መፍቀድ የለብንም። ደግሞም ጥላቻው የተስፋፋ እንጂ የቀነሰ አይደለም። ሁሌም እንደምንለው ዝምታ ከመተባበር ይቆጠራል። ስለዚህ ዝም አንልም። በጥላቻ የሚነሳሳ ጥቃት እንዲገታ መስራት አለብን።
ምክትል ፕሬዚደንት ካማላ ሃሪስ በበኩላቸው ባሰሙት ንግግር
The vast majority of us have so much more in common than what separates us.
እጅግ ብዙዎቻችንን ከሚለያየን ይልቅ በጋራ የሚያመሳስለን ነገር ይበልጣል። ያም ሆኖ ሀገራችንን ፍራዬ ብለው ለመከፋፈል የሚሞክሩ አሉ። አንድነታችን እንዳይፈርስ ለመጠበቅ እያንዳንዳችን ኃላፊነት እንዳለብን አምናለሁ።
በአውሮፓውያን የዘመን አቆጣጠር ነሐሴ 28 1963 ዓ.ም የተካሄደው የዋሽንግተኑ ሰልፍ ዋና መሪዎች መካከል አንዱ የነበሩት የሲቪል መብቶች ተሟጋቹ መሪ ዶክተር ማርቲን ሉተር ኪንግ ህልም አለኝ የተሰኘውን ዝነኛውን ንግግራቸውን ከ250,000 ለሚበልጠው ህዝብ ያሰሙት በዚያ ዕለት ነበር። ባለፈው ሳምንት መጨረሻም የዕለቱን 60ኛ ዓመት መታሰቢያ ምክንያት በማድረግ በሺዎች የተቆጠሩ ሰዎች በብሔራዊው የመታሰቢያዎች አደባባይ ላይ ወጥተው ዕለቱን አስበዋል። የሲቪል መብቶች መሪው ልጅ ማርቲን ሉተር ኪንግ ሳልሳዊው ለተሰበሰበው ህዝብ የሚከተለውን ንግግር አድርገዋል።
But I want to let you know how I'm feeling today. Because I'm very concerned about the direction I
ባንድ በኩል ስናየው ያለንበት በጣም አስቸጋሪ ጊዜ ላይ ነው። አሜሪካ እንዲካለው ነገር ረቃ ብዙ የተራመደች ይመስላልና ነገር ግን አንድ የምናውቀው ነገር አለ። ሰዎች ከተባበሩ ለውጥ ሊመጣ እንደሚችል የኔ አባትና እናት ሌሎችም አስተምረውናል። በፍጹም እጃንሰጥም ተስፋም አንቆርጥም። አብረን ሆነን ያንን ህልም እውን እናደርጋለን።
ዶክተር ኪንግ የዛሬ 60 ዓመት ህልም አለኝ የተባለውን ንግግራቸውን ባሰሙበት በሊንከን መታሰቢያ ሐውልት ደጃፍ በተከናወነው የመታሰቢያ ዝግጅት ላይ ንግግር ያሰሙት በርካታ እንግዶች ሀገራችን ብዙ ሥራ ይጠብቃታል ሲሉ አስጠንቅቀዋል።
ጉዳይን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ በዚሁ በዩናይትድ ስቴትስ ያቆየናል። የቀደመው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 የተደረገውን ምርጫ ውጤት ለመቀልበስ ሞክረዋል በሚል ቀረበባቸው ክስ በፍርድ ቤት የሚታይበት ቀጠሮ በመጪው የፈረንጆቹ መጋቢት 4 ቀን 2024 እንዲሆን አንድ የፌደራል ዳኛ ቀን ቆርጠዋል። ይህም ታሪካዊውን የፍርድ ሂደት በፕሬዚደንታዊ የምርጫ ዘመቻቸው መሃል እንዲሆንም ያደርገዋል። የቪኦኤ ከፍተኛ ዲፕሎማሲ ዘገባ ዘጋቢ ሲንዲ ሌን የላከችውን ዘገባ እንግዶ ወልድ ያቀርበዋል።
በእንዳርፓን አቆጣጠር ጥር 6 2020 በአሜሪካ ምክር ቤት ይካሄድ የነበረውን ሰላማዊ የስልጣን ሽግግርን ለማስቆም ሞክረዋል በሚል የተከሰሱት የቀድሞው ፕሬዚደንት ዶናልድ ትራምፕ ጠበቆች ክሱ በፍርድ ቤት መታየት የሚጀምርበትን ቀነ ቀጠሮ ለመስማት ትናንት ሰኞ ዋሽንግተን ዲሲ ውለው ነበር። ዳኛዋ ታንያ ቹትካን ለመጪው መጋቢት 4 2024 ቀን ቆርጠዋል። የትራምፕ ጠበቆች ለቪኦኤ አስተያየት ባይሰጡም በዳኛዋ ውሳኔ ቅር እንደተሰኙ ግን ገልጸዋል። የፍርድ ቤት ሂደቱ ሚያዝያ 2026 እንዲጀምር ዳኛዋን ጠይቀው ነበር። ይህም ከ2024 ፕሬዝደንታዊ ምርጫ በኋላ መሆኑ ነበር። ከሳሽ አቃቢያነ ሕግ ደግሞ ከዜጎች የሚውጣጡት ዳኞች ጁሪ ምርጫ በመጪው ታህሳስ ተጠናቆ በቀጣዩ ወር ደግሞ ሂደቱ እንዲጀመር ፍላጎት ነበራቸው። በአሜሪካ ዩኒቨርሲቲ የፕሬዝደንታዊ ታሪክ አዋቂው አላን ሌክትማን በዙም ለቪኦኤ እንዳሉት ዳኛዋ ታንያ ቹትካን ብልህ ውሳኔ ወስነዋል።
በጣም ጥሩ ነጥቦች ነው ዳኛዋ ያነሱት። ከምርጫው በፊት ትራምፕ በቀረበባቸው ከፍተኛ ክስ ጥፋተኛ ይሆኑ ወይ ነጻ ይሆኑ ህዝብ እንዲያውቅ ያስፈልጋል።
በዋሽንግተን ዲሲ ከዜጎች የተውጣጣው የዳኞች ቡድን ጁሪ የቀድሞ ፕሬዝደንቱን በአራት ጉዳዮች እንዲከሰሱ ወስኗል። የዩናይትድ ስቴትስ መንግስት አሰራርን ለማደናቀፍ በመሞከር እንዲሁም ኦፊሴላዊ ሂደትን ለማደናቀፍ በመሞከር የሚሉት ይገኙበታል። ለክሶቹ ትራምፕ ጥፋተኛ እንዳልሆኑ ገልጸዋል። በተጨማሪም ክሶቹ ፖለቲካዊ መሆናቸውን ካለማስረጃ በተደጋጋሚ ተናግረዋል።
How can my corrupt political opponent Crooked Joe Biden put me on trial during
እንዴት ተንኮለኛውና ብልሹ የፖለቲካ ተቀናቃኝ ጆ ባይደን እየመረው ባለው የምርጫ ዘመቻ ወቅት ገንዘብና ጊዜን ለሐሰተኛ ክስ እንዳውል ያስገድደኛል።
ክሶቹ እንደውም የደጋፊዎቻቸውን ቁጥር እየጨመረ እንደሆነ ትራምፕ ይናገራሉ። አንድ ሪፐብሊካን ተፎካካሪያቸው የሆኑትና የቀድሞ የአርካንሳስ ያገረ ገዢ አሳ ሄችንሰን በዚያ ይስማሙ። ትራምፕ አጠቃላይ ምርጫውን በፍጹም አያሸንፉም ባይ ናቸው።
ሪፐብሊካን ድምጽ ሰጪዎች ሊረዱት የሚገባው ዶናልድ ትራምፕን ይዘን ማሸነፍ አንችልም። ለዚያም ነው በቀጥታ በጉዳዩ ላይ የተናገርኩት።
በጥር 6 2020 የተፈጸሙት ነገሮች በገሃድ ሁሉም ያያቸው በመሆኑ ትራምፕ ከ2024 ምርጫ በፊት በፍርድ ቤት ጥፋተኛ የመባል እድል አላቸው ይላሉ የፕሬዝዳንታዊ ታሪክ አዋቂው አላን ሌክትማን።
What if Trump is sitting in jail, which is not impossible either?
የቀድሞ ፕሬዝዳንት ዶናልድ ትራምፕ እስር ቤት ቢሆኑስ? የማይሆን ነገር አይደለም። ሰውየው አሁንም መወዳደር ይችላል። ግን ሪፐብሊካኖች ዲሞክራሲያችን ላይ ጥቃት በመሰንዘር ጥፋተኛ በተባለ ግለሰብ ነው መወከል የሚፈልጉት?
ትራምፕ በወንጀል በመከሰስ የመጀመሪያው የቀድሞ ፕሬዝደንት ናቸው። ጥፋተኛ የሚባሉ ከሆነ ቀሪ የህይወት ዘመናቸውን በእስር ቤት ሊያሳልፉ ይችላሉ። በኒውዮርክ፣ በጆርጂያ እና በፍሎሪዳም ክሶች ይጠብቋቸዋል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA። ከአሜሪካ ድምጽ ጋር ነው ያላችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ሁለተኛው ምዕራፍ ስንሻገር የምናገኘው የመጀመሪያው መሰናዷችን ንግድና ምጣኔ ሀብት ነው። ኢትዮጵያ ባለፉት 3 ዓመታት ኮቪድ-19ን ጨምሮ በልዩ ልዩ ዓለም አቀፋዊ ተግዳሮቶች ውስጥ ብታልፍም የ6.3% አማካይ ኢኮኖሚያዊ እድገት ማስመዝገብ መቻሏን መንግስት አስታውቋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር የሆኑት ዶክተር አጥላው አለሙ ሪፖርቱ ሀገሪቱ ከነበረችበት ሁኔታም ሆነ አሁን መሬት ላይ ካለው እውነታ ጋር አይጣጣምም ሲሉ ተችተዋል። የቅርብ ዝግጅቱ ባለፉት 3 ዓመታት የገጠሙ ዓለም አቀፍ ሁኔታዎችን ታሳቢ ያደረገ አልነበረም ያሉት የፋይናንስና ምጣኔ ሀብት ባለሙያ የሆኑት አቶ ሚካኤል አዲስ በበኩላቸው ኢኮኖሚው በሪፖርቱ በቀረበው ደረጃ ግቡን አሳክቷል ብሎ ለመቀበል ያስቸግራል ይላሉ። አስማማው ነው ባለሙያዎቹን አነጋግረው ለዛሬ ንግድና ምጣኔ ሀብት ቀጣዩን ዝግጅት ሰንቋል፣ እንደሚከተለው ይቀርባል።
ላለፉት 3 ዓመታት በትግበራ ላይ እንደነበረ በተገለጸው የ15ቱ የልማት እቅድ ከ2013-2015 ዓመተ ምህረት የተከናወነውን አፈጻጸም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከካቢኔያቸው ጋር ገምግመዋል። የእቅዱን የመጀመሪያውን 3 ዓመታት አፈጻጸም ያቀረቡት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ኢትዮጵያ በእነዚህ ዓመታት ኮቪድን ጨምሮ በልዩ ልዩ ዓለም አቀፋዊ ተግዳሮቶች ውስጥ ብታልፍም የ6.3 አማካይ ኢኮኖሚያዊ እድገት ማስመዝገብ ስለመቻሏ ተናግረዋል።
የ10 ዓመት የልማት እቅዳችንን አቅደን ወደ ስራ ለመግባት ዝግጅት በምናደርግ ጊዜ የመጀመሪያው ተግዳሮት ያጋጠመው የጤና ጋር የተገናኘ የኮቪድ ወረርሽኝ ነው። ከዛ በመቀጠልም ግጭቶች፣ የአየር ንብረት ለውጥ ከሌላ ጊዜ በተለየ ሁኔታ በተለይ ተጽዕኖ ድግግሞሹ በመጨመር ጥንካሬው በመጨመር ከፍተኛ የሆነ ተግዳሮት ሆኖ ቆይቷል። ይሁንና በ10 ዓመቱ እቅድ ውስጥ ታሳቢ ያልተደረጉ ተግዳሮቶች በመሆናቸው የኢትዮጵያ ኢኮኖሚ ከ2013 እስከ 15 ባሉት አመታት እስከ 14 ባሉት አመታት ኦፍኮርስ 15ን ብንጨምር ከዚህ የተሻለ ይሆናል 6.3% ማደግ ችሏል ማለት ነው። በየአመቱ ግን ከ2012 ጀምሮ በየአመቱ መሻሻል እያሳየ የሄደ መሆኑን ማየት እንችላለን።
አጠቃላዩን የአገሪቱን ኢኮኖሚያዊ ሁኔታዎችና አፈጻጸሞች በተመለከተ በብሔራዊ የቴሌቪዥን ጣቢያዎች የቀረበውን ሪፖርት መነሻ በማድረግም የአሜሪካ ድምጽ 2 የምጣኔ ሀብትና ፋይናንስ ምሁራን አናግሯል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር የሆኑት ዶክተር አጥላው አለሙ በሪፖርቱ ከወጪ ምርት ገቢና ከቆዳና ሌጦ ኢንዱስትሪ ዘርፍ በስተቀር በሁሉም መስኮች አፈጻጸሙ እድገት እንዳስመዘገበ ተደርጎ ነው የቀረበው ይላሉ። ይህ ደግሞ ሀገሪቱ ከነበረችበት ሁኔታም ሆነ አሁን መሬት ላይ ካለው እውነታ ጋር ይጣጣም አይደለም ሲሉ ሪፖርቱን ተችተዋል።
ቱሪዝም እድገት ሰላም በሌለበት ሁኔታ፣ ኢንቨስትመንት እድገት ሰላም በሌለበት ሁኔታ እንዴት ነው ይህን ያህል እድገት ሊያሳይ የሚችለው? ምክንያቱም አገር ሰላም ካልሆነ እነኚህ ነገሮች ሊያድጉ አይችሉም። ሌላ በኩል ደግሞ አሁን የስራ ፈጠራ ብዙ 2 ሚሊዮን በየአመቱ ብለን ነበር 3 ሚሊዮን አድርሰናል እንደዚህ የሚል ነገር አለ እና ይሄ እንግዲህ በሀገሪቱ ውስጥ ያለውን ኦፊሻል የሚነገሩ 4 ሚሊዮን ወይም 4.5 ወይም 5 ሚሊዮን ህዝብ የአገር ውስጥ ተፈናቃዮች በሚል ይወጣ አለ። ያ ሁሉ እያለ እንዴት ነው ይሄ ተጨማሪ ስራ ፈጠር ነው የሚባለው? በየከተማዎቹ አሁን የምናያቸው ብዙ የስራ መፈናቀሎች አሉ ከተማዎች ውስጥ። እንዲሁም ደግሞ ግብርናውም ሆነ የሚሰራው ገበሬው ስራ ላይ ካልሆነ እንዴት ነው ውጤቱ ከፍ የሚለው? ያን ያህል ሙሉ ብዙ በብዙ ሚሊዮን የሚቆጠር ኩንታል ተጨማሪ አምርተናል ሲባል በቃ ሰው አያስፈልገውም ማለት ነው ወይ? ግብርናው በብዙ ቦታዎች ተፈናቃዮች አሉ፣ በብዙ ቦታዎች ሰላም የለም። ምን ጊዜ ሰርቶ ሊሆን ሁሉ የሚያገኘው? በትግራይ፣ በአማራ፣ በአፋር፣ በወለጋ፣ በደቡብ ቦረና ምናምን አካባቢ እነኝ በሙሉ ሰላም የሌለባቸው ቦታ ነው። ምን ጊዜ ሰርቶ ነው ይሄ ሁሉ ለውጥ የሚመጣው የሚል ጥያቄ ያስነሳል።
የፋይናንስና ምጣኔ ሀብት ባለሙያ የሆኑት አቶ ሚካኤል አዲስ በበኩላቸው የቅርብ ዝግጅቱ ባለፉት 3 ዓመታት የገጠሙ ዓለም አቀፋዊ ሁኔታዎችን ታሳቢ ያደረገ አይደለም ይላሉ። ስለዚህም ኢኮኖሚው በሪፖርቱ በቀረበው ደረጃ ግቡን አሳክቷል ብሎ ለመቀበል ያስቸግራል ሲሉ ይገልጻሉ።
ሀገሪቱን ኦልሞስት 10% እና ከዛ በላይ ለማሳደግ አጠቃላይ የሀገር ውስጥ ምርትና ምጣኔ ነው ኢኮኖሚውን ለማሳደግ የተቀመጡት የዋጋ ንረትን በተደጋጋሚ ወደ ነጠላ አዝ ወይም ደግሞ ከ10% በታች ለማድረግ የነበሩት ነገሮች የውጭ ኢንቨስትመንትን መሳብ፣ በተለይ ደግሞ በትልቁ የተመታው የአገልግሎት ዘርፉ ቱሪዝም በለው የውጭ ቀጥተኛ ኢንቨስትመንት በሆነ ሰዓት ላይ ከ4 ቢሊዮን ዶላር አልፎ የነበረው እነዚህ ከእቅድ በታች የተሳኩት። ስለዚህ እነዚህ ደግሞ አሁን የቀረቡት ቁጥሮች አሉ። አንዳንዶቹ ምናልባት እንግዲህ በተቀመጡ መመዘኛዎች በዛ መልክ መንግስት ጋር ሪፖርት ተደርገው ሊሆን ይችላል። በተለይ ደግሞ የግብርና ምርትና ተመርቶ ደግሞ ለገበያ መድረስ ደርሶ ደግሞ ከፍተኛ የሆነውን የዋጋ ንረት የማረጋጋት ሁኔታ ላይ እኔ በአጠቃላይ እንደ አገር ኢኮኖሚው ግቡን አሳክቷል ብዬ አላስብም።
የምጣኔ ሀብት ባለሙያው ዶክተር አጥላው የዓለም የገንዘብ ተቋም IMF በመጥቀስ የሚቀርቡ መረጃዎች መሆኑ ከሀገር ውስጥ ጠቅላላ ምርት ወይም GDP አንጻር የሚለኩ እድገቶች መሬት ላይ ካለው ጋር የተጣጣሙ መሆን አለባቸው ይላሉ።
ሁልጊዜ ጭማሬውን ነው እንጂ የሚያዩት የጎደለውን ነገር አያዩ። ለምሳሌ ጂዲፒ ላይ የሀገር ውስጥ ጠቅላላ ምርት የተተከለውን ዛፍ ሊነግረን ይችላል፣ የተቆረጠውን ግን አይነግረን። ይህን ያህል ስራ ተፈጥሮ ኢንካም ተገኝቷል፣ የቅጥር ኢንካም ሰዎች አግኝተዋል ሊለን ይችላል። ምን ያህል እንደተፈናቀለ ደግሞ አይናገርም። ስለዚህ ትንሽ ሊያሳስት ይችላል። ነገሩን ለማይረዳ ሰው ዝም ብሎ እድገት ብቻ ሊመስለው ይችላል። IMF ወይም ወርልድ ባንክ ምናምን ዳታ የሚወስደው ከመንግስት ነው። IMF እንዲህ ያለ እንደዚህ ቢባል IMF ከመንግስት እና በእነኝህ ችግሮች ውስጥ ይህ ሁሉ ለውጥ አምጥተናል ሲባል እንደውም ብዙዎቹ ችግሮች ከዓለም አቀፍ የኢኮኖሚያዊ ሁኔታ የፖለቲካዊ ሁኔታ ከሚያስከትላቸው ውጫዊ ምክንያቶች በተጨማሪ ሪፖርቱ ላይ የውስጣዊ ችግሮችን አልተናገረም። ለምሳሌ እኔ እንደማምነው መፍትሄ ያለ ሁልጊዜ ነገሮችን ፋክቶችን በማስቀመጥ ወደ ሶሉሽን ወደ መፍትሄ መሄድ እንጂ እንደዚሁ ብቻ ሸፈንፈን ማድረጉ ተገቢ አይመስለኝም።
የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል በበኩላቸው የዋጋ ንረቱንና ሌሎች ሀገራዊ ፈተናዎችን ተቋቁሞ ኢኮኖሚ ሳይወድቅ መቀጠሉ በራሱ ትልቅ ነገር ነው ይላሉ። ይህም መደበኛ ያልሆነው የኢኮኖሚ እንቅስቃሴ አሁንም በሀገራዊ ጥቅል ኢኮኖሚ ላይ ከፍተኛ ድርሻ እንዳለው የሚያመላክት ነው ብለዋል።
አሁን ወደድንም ጠላንም ይህን ሁሉ ፈተና ምናልባት እኮ የዛሬ 2 ዓመትና 1 ዓመት ላይ ኢኮኖሚው በዚህ በኮቪድም ከዛ ፊት በነበሩን ችግሮች በጣም ከፍተኛ ችግር ውስጥ የእዳ ጫናችን ራሱ አመታዊ የእዳ ክፍያችን ከአጠቃላይ ከምንሰበስበው ገቢ 2/3 ሁሉ ሸፍኖ ኢኮኖሚው ኦልሞስት በሚንገዳገርበት ደረጃ፣ እዛ ላይ ደግሞ ጦርነትና ግጭቱ ሲጨምር፣ የዓለም አቀፍ ሁኔታው ደግሞ ሲባባስ፣ ከዛ የማዳበሪያ የነዳጅ ዋጋ ሲጨምር፣ በቃ የኢትዮጵያ ኢኮኖሚ ምን ይሆናል ይንኮታኮታል የሚል ሁሉ ግምታዊ አስተያየቶች ነበሩ። ከዛ ፊት ከባለሙያዎች የሚነሳ አሁን ምንድን ነው እነዚህ ሁሉ ጫናዎች ህዝቡ ላይ የኑሮ ውድነቱም አለ፣ ከባድ ነገሮች ንግድ ዘርፉ በተለይ አምራቾች ደግሞ 50% በታች በጣም ባነሰ ሁኔታ ነው እያመረቱ ያሉት። ብዙ ችግር አለ፣ ግን ኢኮኖሚው ክራሽ አድርጎ ወደ ክራይሲስ ደረጃ ግን አልሄደም። ስለዚህ የእኛን ኢኮኖሚ ገና በደንብ በቅጡም አልተረዳ ነው ሁሉም አካል። ለምን ፎርማል ዘርፉ የምንለው ኢንፎርማል ዘርፉ የምንለው አለ። አሁን ይሄ እንግዲህ 2 ትሪሊየን ብር የምንለው አጠቃላይ ተቀማጭ በግልና በመንግስት ባንኮች ውስጥ ያለው እንግዲህ ፎርማል ኢኮኖሚ ውስጥ ያለው ነው። ኢመደበኛ የምንለው በባንክ ዘርፍ ውስጥ የማይሸራሸረው ኢኮኖሚ ደግሞ ትልቅ ነው። ያ ደግሞ ኢኮኖሚውን ተሳሚ ኤክስቴንስ ደግፎ ይዘዋል ማለት ነው።
ኢትዮጵያ ጠንካራና ዘላቂ ኢኮኖሚ እድገት እንዲኖራት ለማስቻል መንግስት በቀጣዮች የቅዱ ትግበራ ጊዜያት መዋቅራዊ ኢኮኖሚ ሽግግር ላይ ትኩረት ሰጥቶ ሊሰራ እንደሚገባ የምጣኔ ሀብት ምሁሩ ዶክተር አጥለው አለሙ ተናግረዋል።
ይሄ ጂዲፒ አደገ እየተባለ 1-20 ዓመት የኢትዮጵያ ጂዲፒ ድርቅ የማይነካው ብጥብጥ የማይነካው ምንም ነገር የማይበግረው ሁልጊዜ ማደግ የሆነ ኢኮኖሚ በመንግስት በኩል ሪፖርት ሲደረግ እንሰማለን። ግን አንድ ሀገር ኢኮኖሚ ለውጥ የሚያመጣው ለሀገርም የሚጠቅመው ሪፖርትን ቢደረግ ጠቃሚ የሚሆነው ወይም ሲተለምም ጠቃሚ የሆነው መዋቅራዊ ለውጥ ሲያመጣ ነው። ኢኮኖሚው መዋቅራዊ ለውጥ ሲያመጣ ነው። መዋቅራዊ ለውጥ የሚመጣው ደግሞ የእርስ በርስ ኢኮኖሚውን እርስ በርስ ሲያያይዙት ነው። በሪፖርት ላይ አንዳንድ ጥሩ ጥሩ ነገሮች የተገለጹ አሉ። ለምሳሌ ከውጭ የሚመጡ እቃዎች እነኝን አስቀርተናል እንደዚህ እንደዚህ የሚል ነገር አለ። በዛው ልክ መሆን የነበረበት ግን ያልተደረገ ነገር አለ። አሁን የፓምፖቹን ቁጥር የውሃ መሳቢያዎቹን ቁጥር ከዚህ ወደዚህ አሳድገን ሲባል ገዝተን አምጥተናል። ለምን እዚህ ሪሊ መዋቅራዊ ለውጥ እንዲመጣ እዚሁ ሀገር ለማለት ሞከር ሲቻል ነው።
የኢትዮጵያ መንግስት በአስር አመቱ የልማት እቅድ የቀጣይ 3 አመታት ማለትም ከ2016-2018 ዓመተ ምህረት በሚኖሩ አመታት አማካይ ኢኮኖሚ እድገቱ 8.3% እንዲሆን ግብ ማስቀመጡን በሪፖርት ተገልጿል። በዚህም ኢኮኖሚ እድገት ውስጥ ኢንዱስትሪ 10.2% እድገት በማስመዝገብ ከፍተኛው ድርሻ እንዲይዝ ይጠበቃል። በአንጻሩ የአገልግሎት ዘርፍ 8.8% እና ግብርና 6% እድገት እንዲኖራቸው መታቀዱን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ባቀረቡት ሪፖርት ላይ ተመላክቷል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
አስማማውን በእጅጉ አመሰግናለሁ። በቡዳፔስት ካሄድ በነበረው ዓለም አቀፉ የአትሌቲክስ ቻምፒዮንሺፕ ተሳታፊ የነበረው የኢትዮጵያ የአትሌቲክስ ቡድን በዛሬው ዕለት ወደ አዲስ አበባ አቅንቷል። በዛ የነበረውን የአቀባበል ስነ ስርዓት ደግሞ ኬኔዲ አባተ ያቀርብልናል።
በቡዳፔስቱ የዓለም አትሌቲክስ ሻምፒዮና ላይ የተሳተፉ አትሌቶችን ጨምሮ ሌሎች የልዑካን ቡድኑ አባላት ዛሬ አዲስ አበባ ሲገቡ ከአየር ማረፊያ ጀምሮ ደማቅ አቀባበል ተደርጎላቸዋል። በሻምፒዮናው ኢትዮጵያ ያገኘቻቸውን 2 የወርቅ ሜዳሊያዎች ያሸነፉት አትሌቶች ጉዳፍ ጸጋይና አማኔ በሪሶ ለአሜሪካ ድምጽ በሰጡት አስተያየት በቡዳፔስት የገጠማቸው የአየር ሁኔታ ከባድ እንደነበር ገልጸዋል። በዛሬው አቀባበል እጅግ መደሰቷን የገለጸችው የማራቶን አሸናፊዋ አማኔ በሪሶ ውድድሩን ፈታኝ አድርጓል ስላለችው የአየር ሁኔታ አስረድታለች።
የዛሬማ ልዩ ነው፣ በጣም ደስ ይላል። በጣም ደስ ብሎናል እንደዚህ ስለተቀበሉን። ካሮ ነው ይልቅ ይሄ ያስደስታል። በጣም እጅግ ደስ ብሎኛል። ፈታኝ ሁኔታ የነበረ ሙቀት ነው። ሆኖም ውጤቱ አሪፍ ሆኖልናል። ሙቀቱን ፈርተን ነበር፣ ያው በጣም ይሞቃል ተብሎ ነበር። እኛ ጋር እንደሚታየው ክረምት ነው፣ ዝናብ ነው። በዝናብና በቅዝቃዜ ነው ሰራ ነው። እዛ ስንሄድ ወይ ይጋጭብናል ብለን ነበር። እሱን ነው እንጂ የፈራ ነው። ስራውን በደንብ ሰርተናል። እዚህ ያስፈራ ሙቀት ነበረ፣ እግዚአብሔር ይመስገን ተሳካልን። እኛ ያሰምነውም የተመካከርነውም 1-4 ነበር። ሆኖም በቃ የመጣ ውጤት በጣም ደስ የሚል ነው።
ኢትዮጵያ 3ቱንም ሜዳሊያዎች ባነሳችበት የሴቶች 10000 ሜትር የወርቅ ሜዳሊያውን ያስገኘችው አትሌት ጉዳፍ ጸጋይ ደግሞ የሙቀቱ ሁኔታ በእግሯ ላይ የፈጠረባት ህመም በ5000 ሜትር የተጠበቀችውን ውጤት እንዳታገኝ ማድረጉን ተናግራለች።
ያው ዛሬ ህዝባችን ያው ስራውን ሚስ አርገው ያው እኛን ሲቀበል ነበር። ያው አዲስ አይደለም፣ ሁሌ ነው የሚያከብረን ህዝባችን። በዚህ አጋጣሚ ያው ትልቅ አክብሮት አለኝ ለህዝባችን፣ አመሰግናለሁ። ጉዳፌስ ያው እንዳልጠበቅነው አየር ሁኔታ ነው የጠበቀን። በጣም ኦቨር ነው ሙቀቱ የሆነብን። ቢሆንም ያንን ተቋቁመን ያው በ10000 ያው አረንጓዴ ጎርፍ ደግመነዋል። እኔም ያው 2ኛ ወርቄ እንደዚህ 4ኛ ማደሊያ የዓለም ዋንጫ አምጥቻለሁ። ለእኔ በጣም ትልቅ ውጤት ነው። ቢሆንም ህዝቤ ሲጠብቀ የነበረው በ5000 እኔም በደንብ ሰርቼ ነበረ ጥሩ ነገር ለማምጣት። ያው ባጋጠመኝ ያው 10000 ያጋጠመኝ ጉልበቴ ብቻ ሳይሆን መጣሪያ 5000 ኮር ስሮጥ ያው ጣቶቼ ሙቀት ስለነበረ ሞሬቱ ሙቀት ስለነበር ሁለት ጣቶቼ ምግል ይዞ በጣም አስቸግሮኝ ነበር ለመንቀሳቀስ ወደ ምግብ ቤት ራሱና ያንን ደሞ ውድድሩ እንዳልሰርብ ያው ተጋባይ ስለሆንኩ እኔ ሌላ ሰው ሊተካም አይችልም ሊቀነስም አይችልምና ግዴታ ህዝቤ ስለሚጠብቀኝ እነሱ ማገዝ ራሱ አለብኝ በማለት ነው ወደ ውድድሩ የገባሁት። ግን ያው እነሱም ከበዳቸው ያው እኔም በህመም ምክንያት ምሳርጌዋለሁ ጥቂት
በ5000 ሜትር በተቀደደው መንገድ የቡድን ስራ እንዳልተሰራም የገለጸችው ጉዳፍ በቀጣይነት ለውድድር ዝግጅት በሚደረግበት ወቅት ውድድሩ የሚደረግበትን ቦታ ያየር ጸባይ ታሳቢ ባደረገ መልኩ ሊሆን እንደሚገባ አስተያየቷን ሰጥታለች።
የተነጋገር ነው ያው እየተጋገዛችሁ እንድትሄዱ ነበር በኮችቻችን ያንን ያው ተግባራዊ ያላረጉትን ልጆቹ ሳያቸው ያው የምቆቱ ጫና ይመስለኛል ኦቨር ሆኖ ነበርና በዛ ይመስለኛል የከበዳቸው። እኔ የሚስባረግም ነስማዴላ ሳይገቡ መቅረታቸው ትንሽ ህዝባችን ስለሚጠብቀን ቅርብ ቢለኝም ያው ቢሆንም ነገ እናስተካክለዋለን ብዬ ተግዛብየር ጋር አስባለሁ። ያው ውጤቱ ያው ያን ያህል እንትን አይደለም በጣም ቆንጆ ውጤት ነው ያመጣ ነው። ያው ሀገራችን ወርቅ ስለተለመደ ያው እኛም ለወርቅ ስለእንትን ስለምንል ነው እንጂ ሙቀቱ ኦቨር ስለነበር እኛ የቻልነውን ያህል እንትን አርገናል። ግን ለቀጣይ ሙቀት ያለበት ቦታ ላይ ሄደን ምንሰራ እንደ መቀሌ አዋሳ ባህር ዳር አካባቢ ቢሞከር ለውጤቱ እንዲያምር ያረጋል ብዬ በራሴ ገምታለሁ።
አትሌት አማኔ ደግሞ ውጤታማ ለመሆን የቡድን ስራ በቀጣይነትም ትኩረት ሊደረግበት እንደሚገባ ትገልጻለች።
የቡድን ስራ የጀመረ እዛ አይደለም እዚህ ነው አራታችንም አንድ ላይ ስንሰራ ነበርና እዚህ የጀመርነው እዛም እንደዛ ሄዱ ብሎ ኮቾቻችን ማከሩን እነሱ እንዳሉን እኛም ተቀባብለን ሄደን አሪፍ ውጤት መጣ። ከዚህም በኋላም ከዚህ የበለጠ ተመካክረን የማራቶን ስራ ፍቅርም እንፈልጋል ቡድንንም እንፈልጋል እና ተሳስበ ሰርተ ትልቅ ቦታ ተደርሳልና እንደዛ አንድ ላይ ሆነን ተሳስበን በፍቅር ከሰራን የሚቀጥለው መልካም ነገር ይመጣል ብዬ አስባለሁ።
በቀጣዩ የፓሪስ ኦሎምፒክ ያሸናፊነት ጉዟቸውን ማስቀጠል ትልቁ ቅዳቸው መሆኑንም አትሌቶቹ ተናግረዋል። በአዲስ አበባ ከተማ ከንጋት ጀምሮ እስከ ረፋድ 4 ሰዓት ገደማ ሲጥል የነበረው ዝናብ ለአትሌቲክስ ቡድኑ አባላት በጎዳና ላይ የሚደረገውን ያቀባበል ስነ ስርዓት ያዘገየ ቢሆንም ከዝናቡ በኋላ በዋና ዋና ጎዳናዎች ላይ እየተዘዋወሩ በህብረተሰቡ አቀባበል ተደርጎላቸዋል። ከአድናቂዎቻቸው ጋርም መገናኘት ችለዋል። በአቀባበል ስነ ስርዓቱ ላይ አግኝተን ያነጋገርናቸው አስተያየት ሰጪዎች ስሜታቸውን አጋርተውናል።
አደረበ መኩሪያ አባላለሁ ምኖረው እዚሁ አዲስ አበባ ነው። አጋጣሚ ለስራ እየሄድኩኝ እነሱን አጋጣሚ ነው ያገኘዋቸውና ትንሽ ልሸኛቸው አቀባበል አድርገን ትንሽ ቆጋፋ አድርገ ብዬ በግሬ እየመጣሁኝ ነው ያለሁት። ወደ ቢሮ ማልገባው ወደ ቢሮ እየገባው ነው። ያመጡልንን ነገር ስናስተር በጣም የሚያኩራ በጣም ደስ የሚል ነው። እንዳየናቸው ሆኖ ሴቶቻችንም ወንዶቻችንም ያን ያየር ሁኔታ ተቋቁመው ላመጡልን ወርቅ መዳሊያ ብር እጅግ በጣም እናመሰግናቸዋለን። ስለዚህ ለአትሌቶቻችን በጣም ክብር እየሰጠን ከነሱ ደግሞ መማር ያለብንን የፍቅርን የመያያዝን የአንድነትን ነገር ከነሱ ልንማር እጅግ አድርጌ እፈልጋለሁ። እኔ በኔ በኩል እማራለሁ። ኢትዮጵያውያን አንድ ነን፣ አንድ ስንሆን እናምራለን፣ አንድ ስንሆን ነው ለውጥ ልናመጣ የምንችለው የሚለውን ነገር አስተሳሰብ ይዘን ብንሄድ በጣም ውጤት እንደምናመጣ ከአትሌቶቻችን የምንማረው ብዙ ነገር አለ።
ጀላሉ ካሳ እባላለሁ። እንዳጋጣሚ ሆኖ የመጣሁት ከክፍለ ሀገር ብታጅራ ነው። ወደ ቦሌ እየሄድኩ ነበርና ወደሚሄድበት እንትን ትቼ ያው አትሌቶች ሲገቡ በአጋጣሚ ስለደረስኩኝ ደስተኛ ሆኜ ከሌላው ማህበረሰብ ጋር በጋራ ደስ በሚል መንፈስ ነው የተቀበልናቸውና በጣም ደስ ይል ነበር ድባቡ። እጅግ በጣም ደስ የሚል ውጤት አለ፣ ደግሞ በጣም የሚያስከፋም አለ። እኔ የተሰማኝ ነገር ምንድነው ከዚህ በፊት የነበረው የአትሌቶች መንፈስ በኢትዮጵያ ደረጃ የሯጮች ቁጥር ማብዛት እንደሚተበቀብን ይስማኛል። ምክንያቱም 800 ሜትር ጥሩ ተመክሯል በመሐመድ አማን ጊዜ፣ አሁን ደግሞ ሴቶቹ መጥተዋል። 1500 ሜትር የኛ ነበርና ቃል በነገንዘቤ ጊዜ፣ አሁን ደግሞ ወደ 3ኛ 4ኛ ወደ 5ኛ እየተንሸራተተን ያለንበት ሁኔታ አለ። 10000 ብንታወቅበት የወንዶች እንትን ቋጥተናል እኮ ምንታወቅበት። ይሄ የሚያመለክተው ምንድነው ከላይ ጀምሮ እስከ ታች ማህበረሰቡ ድረስ ከፍተኛ ስራ መስራት እንዳለብን ይስማኛል። አብዛኛው ውድድር ስላየሁት እኔ ባየሁት ነገር በጣም ደስተኛ ነኝ። በተወሰነ መልኩ ደግሞ ከዚህ ለቤት እናገኘው የነበረው ወርቅ ደግሞ ስላጣን ደግሞ ተሰምቶኛልና እኔም የበኩሌ ለማድረግ ነው አሁን በውስጤ ቃል የገባሁት ማለት ነው።
በሃንጋሪ ቡዳፔስት በተካሄደው 19ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ 2 የወርቅ 4 የብርና 3 የነሐስ በድምሩ 9 ሜዳሊያዎችን በማሸነፍ ከዓለም 6ኛ ደረጃ ይዛ ማጠናቀቋ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ
ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ ጋር ናችሁ የቆያችሁት እስካሁን ድረስ። የምሽቱ ስርጭት ከመጠናቀቁ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሊቢያ ምርጫ ለማካሄድ ሁኔታዎችን ለማመቻቸት በምታደርገው ጥረት በርካታ ተግዳሮቶች ተደቅነውባታል በማለት ነው የዛሬው ርዕሰ አንቀጽ ጽሑፉን የጀመረው። ከተግዳሮቶቹም መካከል አንዱ ሊቢያ ውስጥና ሰፋ ብሎም በክልሉ ያለው ሁከት መሆኑን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል።
Persistent grievances cannot be resolved through more fighting. That is abundant.
ለረጅም ጊዜ የዘለቁ ብሶቶች ተጨማሪ ውጊያ በማካሄድ መፍትሄ አያገኙም። ይሄ በጣም ግልጽ ነው። ሱዳንና ሊጀርን በመሳሰሉት ሀገሮች ያለው አለመረጋጋት እየተባባሰ በሚሄድበት በዚህ ወቅት የሊቢያን ጃዎች የባሰ ሁከት ሊያቀጣጥል የሚችል ድርጊት ከመፈጸም መቆጠብ አለባቸው።
የሊቢያ ህዝብ ወደፊት ለመራመድ ይችል ዘንድ አዋጭ የሚሆነው መንገድ ፈጥኖ ለምርጫ ያለውን ድጋፍ ማጠናከር ነው ሲሉ አምባሳደር ግሪንፊልድ አክለው አሳስበዋል።
All parties, the House of Representatives, the High State Council.
ሁሉም ወገኖች የተወካዮች ምክር ቤት ለዓላይ መንግስታዊ ምክር ቤቱ የብሔራዊ አንድነት መንግስቱ የሊቢያ ብሔራዊ የጦር ሰራዊት እንዲሁም ፕሬዝዳንታዊው ምክር ቤት ምርጫ ለማካሄድ መሰረታዊ እንደመሆኑ አንድ ላይ ሆነው ከኔ ይቅር ተባብለው ሊስማሙ ይገባል።
በሳንቀጹ አስከትሎም የሊቢያ ህዝብ ምርጫ ሊያካሄድና መረጋጋትም ይመጣለት ዘንድ ከኔ ይቅር ሊባባል ዝግጁ ነው ያለው ሳንቀጹ፣ አምባሳደር ቶማስ ግሪንፊልድ እኛም ይህ እውን እንዲሆን ብቸኛ ኃላፊነቱ ሀገሪቱን ነጻና ፍትሃዊ ምርጫ እንድታካሄድ ማብቃት የሆነ ባለሙያዎችን ያካተተ ተጠባባቂ አስተዳደር እንዲመሰረት ድጋፍ ለመስጠት ፈቃደኞች ነን ሲሉ የተናገሩትን ጠቅሶታል። የሀገሪቱን የገቢ አያያዝ በሚመለከት ማዕከላዊ ባንኩ እንዲዋሃድ መደረጉና ከፍተኛ የፋይናንስ ጉዳዮች ኮሚቴ መቋቋሙን አበረታች ሆኖ አግኝተነዋል ያሉት አምባሳደር ቶማስ ግሪንፊልድ ይህ ሊቢያ መረጥረት አንድ አካል ብቻውን የመንግስት ወጪዎችን በሚመለከት ወሳኝ እንዳይሆን ለማረጋጋት ብሎም በሀገሪቱ የሀብት ክፍፍል ፍትሃዊነት ዙሪያ ያላሉት አግባብነት ያላቸው ብሶቶች መላ ለመፈለግ ይረዳል ብለዋል። ባዕዳን ኃይሎችን ተዋጊ ቅጥረኛ ወታደሮችን ከሊቢያ ለማስወጣት ከሆነም ትጥቅ ለማስፈታትና ከህብረተሰቡ ጋር እንዲዋሃዱ ለማድረግ እየተካሄደ ባለው ጥረት ዩናይትድ ስቴትስ ተበረታታለች በማለት ርዕሰ አንቀጹ አስከትሎ አውስቷል። ዩናይትድ ስቴትስ ቫግነር ግሩፕ በሊቢያና በአጠቃላይም በአፍሪካ ዙሪያ ያደረሰው ጥፋት ጎልቶ እንዲታይ መስራቷን ትቀጥላለች ሲሉ አምባሳደር ሊንዳ ቶማስ ግሪንፊልድ አስታውቀዋል።
Let's be clear. Countries with Wagner deployments within their borders find themselves poorer, weaker, and less secure.
ግልጹን እንናገር። ቫግነር የገባባቸው ሀገሮች በፊት ከነበሩበት የባሰ ደህይተዋል። የባሰ ደካማና ጸጥታቸው የደፈረሰ ሆነዋል። ይህን ማሊ፣ ቡርኪና ፋሶ፣ ኒጀርና ሱዳን ውስጥ አይተነዋል። የቫግነር አመራር ፍላጎቱ አፍሪካ ውስጥ እግሩን ይበልጥ ማስገባት መሆኑንና ለሊቢያ ሉዓላዊነት ደንታቢስነቱን ደብቆ አያውቅም።
የሊቢያ ህዝብ ለውጥ፣ እድገትና ተስፋ ሊያገኝ ይገባል ያሉት አምባሳደር ሊንዳ ቶማስ ግሪንፊልድ ይህን እውን ማድረግ ደግሞ የሊቢያ መሪዎች ፋንታ ነው ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። ያስተናገድኳችሁ አጣሙ ስዩም ነኝ። በቅንብሩ ኤልያስ አስማራ አብሮን ቆይቷል። ዋና አዘጋጃችን ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ። Thank you.